ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 19 2014 ዓ.ም ምሽት ዝግጅታችን ጀመረ። የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል ግጭት እንዲቆም የተናጠል የተኩስ ማቆም ውሳኔ ይፋ ቢያደርግም እስካሁን ወደ ትግራይ ክልል የገባ ምንም አይነት እርዳታ እንደሌለ የክልሉ መንግስት አስታወቀ።
እነ መጋለ እነ እርቢት ይባሉ እነ በረሃለ አባላ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታ የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብሎ ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም።
ጉዳዩን አስመልክቶ ምላሽ የሰጡንን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ናቸው። ቀደም ሲል የሰማችኋቸው
እነ መጋለ እነ እርቢት ይባሉ እነ በረሃለ አባላ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታ የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብሎ ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም።
ሚኒስትር ዶክተር ለገሰ ቱሉ በሰጡን ምላሽ ዙሪያ አስተያየታቸውን ክልሉን በመወከል የሰጡትን የፕሮፌሰር ክንዲያ ገብረ ህይወትን ያናገርናቸውን ጨምረን በዛሬው ምሽት ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። ከሩሲያ ጋር በሚካሄደው አዲስ ዙር የሰላም ንግግር የሀገራቸው ቅድሚያ ትኩረት ሉዓላዊነቷ እና የግዛት አንድነቷ እንደሚሆን የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ አስታወቁ። ዘሌንስኪ ትናንት እሁድ ምሽት ሲናገሩ የእኛ ፍላጎት አሁኑ ሰላም እንዲሰፍን ነው። ቱርክ ውስጥ ፊት ለፊት ለመነጋገር እድሉ አለ፣ አስፈላጊም ነው። ያ መሆኑ መጥፎ አይደለም፣ ውጤቱን ደግሞ እናየዋለን ብለዋል። ትናንት ቀደም ብሎ ዘሌንስኪ ለሩሲያውያን ጋዜጠኞች በሰጡት ቃል ዩክሬን በሶስተኛ አካል ዋስትና የምታገኝ ከሆነና ሕዝበ ውሳኔ የሚሰጥበት ከሆነ ገለልተኛ አቋም መያዝን እንደ የሰላም ስምምነት አካል ትቀበላለች ብለዋል። ቱርክ ለዩክሬን የጸጥታ ጉዳዮች አንዷ ዋስትና ሰጪ ወይም ተያያዥ ልትሆን እንደምትችል አንድ የፕሬዝደንት ዘሌንስኪ አማካሪ መናገራቸውን ሮይተርስ ጠቅሷል። ይሄኛውን ዙር ድርድር የምታስተናግደው ቱርክ ነች። የቱርክ ፕሬዝደንት ረቼፕ ጠይብ ኤርዶዋን ትናንት የሩሲያ ፕሬዝደንት ቭላዲሚር ፑቲንን በስልክ አነጋግረዋቸዋል። ተኩስ ማቆም እና ተጨማሪ ሰብአዊ ረድኤት እንደሚያስፈልግ ኤርዶዋን አጥብቀው አሳስበዋቸዋል ብሏል ጽህፈት ቤታቸው። ሩሲያ በዩክሬን ላይ የፈጸመችው ወረራ ከ10 ሚሊዮን በላይ ዩክሬናውያንን ከመኖሪያቸው ማፈናቀሉንና ከ3.8 ሚሊዮን በላዩ ከሀገር ውጭ መሰደዳቸውን የተባበሩት መንግስታት ድርጅት ተናግረዋል። በሩሲያ በተያዙ የዩክሬን አካባቢዎች ባሉ የሩሲያ ኃይሎች ሁናቴ ላይ ይህ ነው የሚባል ለውጥ እንዳልታየና ወደፊት መግፋት ባለመቻላቸው ሞራላቸው መነካቱን የብሪታንያ የመከላከያ ሚኒስቴር አመልክቷል። ሩሲያ ጠቀም ያለ ድል ባገኘችበትና ወደቡን ለመያዝ እየሞከረች በምትገኝበት በደቡብ ማሪዮፖል ከተማ ደግሞ ከባድ ውጊያ እየተካሄደ መሆኑን ነው የብሪታንያው የመከላከያ ሚኒስቴር አክሎ የገለጸው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያ ፕሬዚደንት ቭላዲሚር ፑቲን ከስልጣን መገልበጥ የባይደን አስተዳደር ፖሊሲ አይደለም ሲሉ አጥብቀው አስገንዝበዋል። ብሊንከን ትናንት እሁድ የተናገሩት ፕሬዚደንት ጆ ባይደን ፖላንድ ዋርሶ ላይ ባደረጉት ንግግር ፑቲን ስልጣን ላይ ሊቆዩ አይችሉም ማለታቸውን ተከትሎ ነው። ፕሬዚደንቱና ዋይት ሃውስ ትናንት ማታ በግልጽ የተናገሩት ፕሬዚደንት ፑቲን ዩክሬን ላይም ይሁን የትም ጦርነት ለመክፈትም ሆነ ጥቃት ለማድረስ አቅሙ ሊኖራቸው እንደማይገባ ነው ያሉት ብሊንከን፣ ደጋግመን እንዳልነው በሩሲያም ይሁን በማናቸውም ሌላ ቦታ መንግስት የመቀየር ስትራቴጂ የለንም ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ በሰጡት ቃል ይሄ የባይደን ጉዳይ አይደለም፣ የሩሲያም ፕሬዚደንት የመረጣቸው የሩሲያ ህዝብ ነው ብለዋል። በመጽሔት ክፍለ ጊዜ በሩሲያና ዩክሬን ጦርነት ወቅታዊ ሁናቴ ዙሪያ ዝርዝር የያዘ ዘገባ ይቀርባል። በተዛመደ ዜና ትናንት እሁድ በዚህ በዋሽንግተን በመቶዎች የተቆጠሩ ሰዎች ተሰብስበው በሩሲያ ለተወረረችው ለዩክሬን ድጋፋቸውን ገልጸዋል። ዩክሬናዊቱ ኦክሳና ፒዱፋላ በሰጠችው ቃል እንዲህ ብላለች።
ከዩክሬን የመጣሁት ከ2006 ጀምሮ ዩናይትድ ስቴትስ ውስጥ ነው የምኖረው። እናቴ እሷ ነች። እድለኛ ሆና አምልጣለች። አባቴ ግን እዚያው ነው። ዶክተር ነው። ወታደራዊ ሆስፒታል ውስጥ ነው የሚሰራው። ቁስለኛ ወታደሮችን ያክማል። ዩክሬናውያን አላስፈላጊ በሆነ ጦርነት እየተሰቃዩ ነው። ድምጼን ለማሰማት ነው የመጣሁት።
አክላም በአንድነታችን መጽናት አለብን፣ ዓለም አቀፉ ማህበረሰብ እየረዳ ነው፣ ነገር ግን በቂ አይደለም ብላለች። ከትናንትና በስቲያ ቅዳሜ ናይጄሪያዋ ካዱና ክፍለ ሀገር የአውሮፕላን ጣቢያን 200 ታጣቂዎች ወረው አንድ ባለስልጣን መግደላቸውን ተከትሎ በርካታ የሀገሪቱ ዜጎችና የጸጥታ ጉዳይ አዋቂዎች ሀገሪቱን አሸባሪዎች ሊያፈርሷት ነው የሚል ስጋት እያሰሙ ናቸው። ከዚህ ቀደም ብሎም በክፍለ ሀገሯ በተደጋጋሚ በደረሱ ጥቃቶች በርካታ ሰዎች ተገድለዋል። የቅዳሜው ጥቃት በተፈጸመበት ሰዓት የሀገሪቱ ፕሬዚደንትና የገዢው ፓርቲያቸው ዋና ዋና ባለስልጣናት ዋና ከተማዋ አቡጃ ውስጥ ብዙ ሺህ ሰዎች የተገኙበት ጉባኤ በማስተናገድ ላይ ስለነበሩ ጉዳዩ ነቀፌታ አስከትሎባቸዋል ተብሏል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ የእርስ በርስ ጦርነት የሚካሄድባት የማዕከላዊ አፍሪካ ሪፐብሊክ የሰላም ድርድር ያለ ተጨባጭ ውጤት አብቅቷል። ዛሬ የተጀመረው የሰላም ድርድር ላይ አንድም አማጺ ቡድን አልተጋበዘም፣ ተቃዋሚዎችም አንገኝም ብለዋል። እንደ አውሮፓውያን አቆጣጠር በ2020 መጨረሻ በአወዛጋቢ መንገድ በድጋሚ የተመረጡት ፕሬዚደንቱ ፎስቲን ቱዋዴራ ሪፐብሊካዊ የእርቀ ሰላም ውይይት ተብሎ የተሰየመው ንግግር ይካሄዳል ብለው ማስታወቃቸው ይታወሳል። ከዚያም ተከትሎ ነው በድንገት በዚሁ በመጋቢት ወር ከተቃዋሚዎችና ከሲቪል ማህበረሰብ ጋር ንግግር እንደሚከፈት ያስታወቁት። የውይይቱ አጀንዳና ተጨባጭ ግቡ ግን ምን እንደሆነ ግልጽ እንዳልነበረ ተዘግቧል። የአካባቢው ኤክስፐርቶች በበኩላቸው የውይይቱ ዓላማ የድጋፍ እጁን እየሰበሰበ ያለውን ዓለም አቀፉን ማህበረሰብ ለማረጋጋት ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእስራኤል፣ የዩናይትድ ስቴትስ፣ የተባበሩት የአረብ ኤሚሬቶች፣ የባህሬን፣ የሞሮኮና የግብጽ የውጭ ጉዳይ ሚኒስትሮች የመካከለኛው ምስራቅ ትብብርና ግንኙነቶችን ማስፋትን በሚመለከት የተያዙ ጥረቶችን አጉልተው ተናግረዋል። ዛሬ በደቡባዊ እስራኤል በተጠናቀቀው በዚህ ጉባኤያቸው እስራኤል ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ መሆኑንም ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋራ ጋዜጣዊ ጉባኤው ላይ ባሰሙት ንግግር ከጥቂት ዓመታት በፊት እንዲህ ያለ ጉባኤ መካሄድ የማይቻል ነገር ነበር ብለዋል። እስራኤል እንደ አውሮፓውያን አቆጣጠር በ2020 ከተባበሩት የአረብ ኤሚሬቶች፣ ከሞሮኮና ከባህሬን ጋር ግንኙነት መመስረቷ የሚታወስ ነው። በአፍጋኒስታን የግል የቴሌቪዥን ጣቢያዎች የአሜሪካ ድምፅንና የቢቢሲን የዜና ፕሮግራሞች እንዳያስተላልፉ ታሊባን መከልከሉ ተሰማ። አክራሪ እስላማዊው ቡድን ባለፈው ነሐሴ ወር የመንግስት ስልጣን ከያዘ ወዲህ የመናገር ነጻነትን የማፈን እርምጃውን ቀጥሏል። የአሜሪካ ድምፅ ታሊባንን ስለወሰደው እርምጃ ፈጥኖ አውግዟል። የአሜሪካ ድምፅ ዳይሬክተር ዮላንዳ ሎፔስ ትናንት እሁድ ባወጡት መግለጫ ታሊባን ይህንን አሳዛኝ እርምጃ እንዲቀለብስ እንጠይቃለን ብለው ታሊባን የስርጭት ይዘቶችን ለመገደብ የሚያደርጋቸው ሙከራዎች የአፍጋኒስታን ሕዝብ ከሚገባው ሀሳብን በነጻነት የመግለጽ መብት ጋር በቀጥታ የሚቃረን ነው ብለዋል። መጨረሻም ለየት ባለ ትዕይንት የታጀበው 94ኛው የአካደሚ ሽልማት ስነ ስርዓት ትናንትና ምሽት ሲጠናቀቅ የማሸነፍ እድሉ የተመናመነ ተደርጎ የተወሰደውን ኮዳ የተሰኘ ፊልም የምርጥ ሲኒማ አሸናፊ በማድረግ መስማት ለተሳናቸው ወገኖች ውክልና የጎላ አክብሮት ሰጥቷል። በተመሳሳይ ሴቶች በምርጥ የፊልም ዲሬክተር፣ የምርጥ ውርስ ትርጉም የፊልም ታሪክና ምርጥ የፊልም ሙዚቃ ሽልማቶችን ጠራርገው የወሰዱበት ሌላው ልዩ ገጽታው ነበር። መድረክ ላይ የተከሰተው ድንገተኛ ግጭት ደግሞ የሁሉንም ቀልብ የሳበ መነጋገሪያ አድርጎታል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለምሽቱ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂት ታዬን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 19 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ማለት በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል ግጭት በማቆም የተናጠል ተኩስ ማቆም ውሳኔውን ይፋ ቢያደርግም እስካሁን ወደ ትግራይ ክልል የገባ ምንም አይነት እርዳታ እንደሌለ የክልሉ መንግስት አስታወቀ። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የተናጠል የተኩስ ማቆም ለማድረግ መወሰኑን ሐሙስ መጋቢት 15 2014 ዓ.ም አስታውቆ የነበረ ሲሆን ይህን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን አስታውቋል። የትግራይ ክልልን በመወከል አስተያየት የሰጡን ፕሮፌሰር ክንዳያ ገብረ ህይወት ይህ ስምምነት ከተደረገ በኋላ ዛሬን ጨምሮ ባሉት 3 ተከታታይ ቀናት ወደ ክልሉ የገባ ምንም አይነት የሰብአዊ ድጋፍ የለም ብለዋል። ሙልጌታ ጽብሃ ነው ያነጋገራቸው። ፕሮፌሰር ክንዳያ ከሚያብራሩበት ይጀምራል።
የተኩስ አቁም ስምምነቱም ዋናው ዓላማ የሰብአዊ እገዛ የሚያስፈልጋቸው ወገኖቻችን እንዲደርስ ነው። እንግዲህ እስካሁን የገባ ነገር የለም። ሁኔታዎች እያጠናን ነው ያለን። ወደዚህ የተኩስ አቁም ስምምነት ስንገባ የእኛ ጉዳይ ብቻ አልነበረም። በተለይ ዓለም አቀፍ ማህበረሰቡ፣ የተለያዩ የዲፕሎማቲክ ኮሚኒቲው ወደዚህ ደረጃ እንዲደርስ ብዙ ጥረት አድርጓል። ይሄ ባለፈው ሳምንት ያደረግነው ስምምነትም ዝም ብሎ የመጣ ስምምነት አይደለም። ብዙ ጊዜ የተሰራበት ስምምነት ነው። እንግዲህ ይህን አንደኛው ሁሉም ወገኖች ቃላቸውን ማክበር አለባቸው ነው።
ለምን የሰብአዊ ድጋፍ ተሽከርካሪዎች መግባት አልጀመሩም ለሚለው ጥያቄ ፕሮፌሰር ክንደያ ሲመልሱም የትግራይ ሰራዊት የሚቆጣጠራቸው አካባቢዎች የእርዳታ መኪኖች ስላልደረሱ ማወቅ አልቻልንም ብለው ለምን እንዳልተላኩ መላክና ማሳለፍ የሚገባቸው አካላት ማብራሪያ ሊሰጡበት ይገባል ብለዋል።
የእኛ ግዴታ የትግራይ ሰራዊት የሚቆጣጠራቸው አካባቢዎች ሲደርሱ ያው የጸጥታ ሁኔታን እናስጠብቀን እርዳታ ለሚያስፈልገው ሕዝብ ማድረስ ነው። ከዛ በፊት ያለው የሌላኛው አካል ስራ ነው የሚሆነው። ግን የኛ ፍላጎት አሁንም ጦርነት አይደለም። የኛ ፍላጎት አሁን የተኩስ ያቆምንበት ዓላማ እንዲሳካ፣ ከዛ በተጨማሪ ደግሞ ወደ ኔጎሽት ሲስፋየር አግሪመንት የምንገባበት ሁኔታም ነው። እኛ በዛ በኩል ነው እየተዘጋጀን ያለ ነው እና እንግዲህ ሌላው አካል ይህን ቃል ማክበር አለበት። ከዛ በተጨማሪ ዝም ብሎ ለአጭር ጊዜ ፕሮፓጋንዳ ፍጀሳ የሚሆኑ ነገሮች ማቅረብም ትርጉም የለውም የለበትም። ምክንያቱም ስንሰማቸው የነበሩ ገና ለገና መኪኖች ከሰመራ ሳይንቀሳቀሱ አደናቀፍ የሚል ዜና መስራት፣ ከዛ በተጨማሪ ደግሞ መንገድ ስላልተሳካ በአውሮፕላን እየላክን ነው ማለት ከስምምነቱ በኋላ የተጨመረ አዲስ የተፈጠረ ነገር የለምና ኃላፊነት ከሚሰማው አካል የሚሰጡ መግለጫዎች አይደሉም።
ከባለፈው ሐምሌ ወር ጀምሮ በየቀኑ 100 የሰብአዊ ድጋፍ የያዙ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው የሰብአዊ ድጋፍ ሰጪ ተቋማት ይገልጻሉ ያሉት ፕሮፌሰር ክንደያ አሁን ባለው ችግር ሲታይ ግን ፍላጎቱ ጨምሯል ብለዋል። ግጭት በማቆም ሰብአዊ ድጋፍ ለማስገባት የሚለው ንቀድ ካልተሳካ ለረጅም ጊዜ ተዘጋግቶ መጠበቅ ስለማይቻል ሌላ ማራጭ እናያለን ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
በሌላ በኩል እርዳታ ወደ ትግራይ ክልል መግባት እንዲችል የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት እንዳለባቸው የኢትዮጵያ መንግስት ገልጿል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ መንግስት ለሰብአዊነት ሲባል ግጭት ለማቆም ከወሰነ በኋላ የህወሓት ታጣቂዎች በኃይል ከያዟቸው የአፋር ክልል አካባቢዎች ለቀው ባለመውጣታቸው እርዳታ ወደ ትግራይ ክልል መሄድ እንዳልቻለ ገልጸዋል። በትላንትናው ዕለት ህወሓት በያዛቸው የአፋር ክልል ወረዳዎች በአንዱ ውጊያ ሲደረግ እንደዋለም ተናግረዋል። ኬኔዲ አባተ ነው ያነጋገራቸው። ዶክተር ለገሰ ከሚያብራሩበት ይጀምራል።
ዞሮ ዞሮ እነሱም ግጭት እናቆማለን ብሎ ነበር አይደለም እና ቀደም ብሎ መንግስት የትኛውም ትንኮሳ እንደማይፈጽም እና የትኛውንም አይነት ግጭት ውስጥ እንደማይገባ አስቀምጧል። በአንጻሩ ደግሞ እነሱ እርዳታው በቀላሉ ወደ ህብረተሰቡ እንዲደርስ እነሱ ከያዟቸው በጉልበት ከያዟቸው የአፋር ክልል ወረዳዎች መውጣት አለበት ብሎ አስቀምጧል እና እስከ ዛሬ ድረስ ከአምስት ነው ስድስት ወረዳዎች አልወጡ። እንዳውም ትላንትና ኮኖባ በሚባል ቦታ ጦርነት ነበር፣ ከአፋር ሚሊሻ ጋር ጦርነት ነበር። መውጣትና መንገዱን ክፍት ማድረግ አለባቸው ለህዝቡ ካሰቡ ማለት ነው። ይህን ሳያደርጉ መንግስት ሆን ብሎ ነው የሚለው ትክክል አይደለም።
ስለዚህ የመስመሩን የግድ መልቀቅ አለባቸው ማለት ነው እርዳታው እንዲደርስ።
አዎ፣ ከነ መጋለ እነ እርቢት ይባል እነ በረሃለ አባላ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታው የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብሎ ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም ወይም ደግሞ ምንም አይነት ሁኔታ የለም። ስለዚህ እርዳታው ወደ ህብረተሰቡ እንዲደርስ ለህብረተሰቡ የሚያስቡ ከሆነ ከያዟቸው አካባቢዎች በጉልበት ከያዙት መልቀቅ ነው ያለባቸው። አካባቢውን ከግጭት ነጻ ማድረግ አለባቸው።
የህወሓት ኃይሎች ከያዟቸው የአፋር ክልል አካባቢዎች ለቀው እንዲወጡ በመንግስት የተቀመጠውን ቅድመ ሁኔታ በተመለከተ እስካሁን ከህወሓት ወገን በይፋ የተሰጠ ምላሽ የለም። ይሁንና አሁን ላይ ለትግራይ ክልል እርዳታ ለማቅረብ በመንግስትና በለጋሽ ድርጅቶች በኩል ያለው የዝግጁነት መጠን ምን ያህል እንደሆነ ላነሳንላቸው ጥያቄ ዶክተር ለገሰ ማብራሪያ ሰጥተዋል።
በመንግስት ደረጃ እርዳታው ተዘጋጅቶ ረዲቆ 23 መኪና ሶስት የነዳጅ እንትን የያዘ 20 ደግሞ የእርዳታ እህል የጫነ በጭነት ቆሟል። የተመለሱት ማለት ነው። እርዳታውን ጭኖ ሄዶ የነበሩ ከመንገድ የተመለሱ ናቸው። ተጨማሪ ደግሞ ለመጫን ከመጋዘን ለመጫን የሚጠባበቁ 20 መኪናዎች ቆሟል። ትራኮች ማለት ነው። ትላልቅ ትራኮች ሰመራ ከተማ ነው ላይ ነው ያለው። ይሄ 43 ነው ቶታል። ስለዚህ መንገዱ ካልተከፈተ እና ግጭቱ ካልቆመ እንዴት ነው እርዳታው ሊሄድ የሚችለው?
በቀን 100 ትራክ ያስፈልጋል ነው የሚባለው እርዳታ ድርጅቶችም ከዚህ በፊት የሚያነሱት እና ይህንን ለማድረግስ የሚያስችል አቅም አለ? ድርጅቶቹ ምን ያክል ዝግጁ ናቸው? እኚህ ግብረሰናይ
ድርጅቶች እንግዲህ መንግስትንም ሆነ ከሌላኛው ወገን የተሰጠውን መግለጫ ማዕከል በማድረግ ጉዳዩን በአዎንታ እንደተመለከቱ እንደገና በተለይ የአውሮፓ ህብረት ድጋፍ ለማድረግም ለተለያዩ አካባቢዎች ለአፋርም ለአማራ ክልልም ለትግራይም ለማቅረብ ፍላጎት እንዳላቸው ገልጿል እና ይሄ መንገዱ ተለቆ ሁኔታዎቹ ስሙዝ ሆኖ የሚሄዱ ከሆነ እና ከወደዛ የገባ መኪና ተመልሶ የሚመጣ ከሆነ እርዳታው በቀላሉ የማይሄድበት ምክንያት የለም።
መንግስት ለሰብአዊነት ሲባል የወሰነው ግጭት የማቆም ውሳኔ ለምን ያህል ጊዜ ይቆያል ለሚለው ጥያቄም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ምላሽ አላቸው።
በመንግስት በኩል የተቀመጠ የጊዜ ገደብ የለም። ህብረተሰቡ ወደ ተለመደው ሰላማዊ ሁኔታ እንዲመጣ ነው መንግስት የሚፈልገው እና በአካባቢው ተረጋግቶ በመጪውም ክረምት ስለሆነ እርሻውን እንዲያርስ ነው መንግስት የሚፈልገው። ከዛ ውጪ የሚደረግ ነገር ካለ እሱ በሂደት ይታያል ማለት ነው።
እርዳታ ወደ ትግራይ ክልል እንዲደርስ ለማስቻል በሚል በኢትዮጵያ መንግስትና በህወሓት በኩል ግጭት ለማቆም በተናጠል የተሰጡ መግለጫዎች ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ ከተለያዩ ሀገራትና ተቋማት ድጋፍ ማግኘታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በአሜሪካና በኢትዮጵያ መካከል ያለውን ግንኙነት የሚያበላሹ ያሏቸውን HR 6600 እና S3199 የተሰኙ ረቂቅ ህጎች ተቃውሟቸውን ለመግለጽ ወደ ዩናይትድ ስቴትስ ምክር ቤት መጓዝ የጀመሩት በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ 3 ሰዓት ላይ ነው። ኢትዮጵያውያን እና ትውልደ ኢትዮጵያውያን ባቋቋሙት ጌት ፋክስ የተሰኘ ተቋም የተጠራው የተቃውሞ ሰልፍ ኢትዮጵያ አሁን ባለችበት ዘርፈ ብዙ ችግር ላይ የሚጨመር የኢኮኖሚ ማዕቀብ፣ ግጭት ካለባቸው አካባቢዎች ውጪ ያሉ በሚሊየን የሚቆጠሩ ሰዎችንም ለችግር የሚያጋልጥ ነው የሚል መልእክት አስተላልፏል። ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ብርሃኑ ቡልቻ ለአሜሪካ ድምጽ እንደገለጹት የኢኮኖሚ ማዕቀብ በአሁኑ ሰዓት በኢትዮጵያ ያሉ ችግሮችን ለማስወገድ የሚካሄዱ ዲፕሎማሲያዊ ጥረቶችን የሚያደናቅፍ ነው ይላሉ።
በዚህኛው ጊዜ ሴኔቱ ኮማንዴዝ የሚባለው የኒውጀርሲው ድራፍት የተደረገ ይሄ መጀመሪያ ያላየ ነው። ከዚህ ወደ ዲሰምበር አካባቢ ኤክስቴንድድ ሆኖ ቁጭ ብሎ ነበር። አሁን እንደገና ወጥቷል። ሰውኛ ምንለው ከይሄ ቢል ብዙ ሂደቶች አሁን ባለፉት 3 እና 4 ወራት ብዙ ለውጦች አሉ። የአሜሪካን ስቴት ዲፓርትመንትም አፕሮችን የመለወጥ ነገር አለ። ዲፕሎማሲ በጣም ጥሩ ለውጥ እያመጣ ነው እና ያ ያለ ይህንም ያደናቅፍ ሳንክሽን ለኢትዮጵያ አይጠቅምም፣ ለአሜሪካን ፖሊሲ አይጠቅምም።
ወይዘሮ አስቴር ታዬ በዛሬው ተቃውሞ ሲሳተፉ ያገኘናቸው የዋሽንግተን ዲሲና አካባቢዋ ነዋሪ ናቸው።
ይሄ ትክክል ያልሆነ ነገር ነው። ምክንያቱም በኢትዮጵያ ላይ በጣም ብዙ ጉዳት የሚያደርስና በዚህም አሜሪካን ሀገር ላለ ነው ለዘመዶቻችንም ሆነ ለማንኛውም ለኢትዮጵያ ሕዝብ እርዳታ እንዳናደርግ የሚያቀበን ስለሆነ ይህንን በመቃወም ነው። ምክንያቱም ኢትዮጵያ ሀገራችን በአሁኑ ጊዜ ማንኛውም እርዳታ ያስፈልጋታል ከኛ።
በየካቲት ወር የአሜሪካ ሕግ አውጪ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አይቶ አስተያየት እንዲሰጥበት የተመራው HR 6600 እና በነገው ዕለት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ምስክሮችን ለማዳመጥ ቀጠሮ የተያዘለት S3199 ረቂቅ ሕጎች በኢትዮጵያ ሰላም፣ ዲሞክራሲና መረጋጋት ለማስፈን በሚል ርዕስ በአሜሪካ ሴናተሮች አቅራቢነት የቀረቡ ናቸው። ሕጎቹን በመቃወም ትውልደ ኢትዮጵያውያን ለሕግ አውጪዎች በስልክና በደብዳቤ አቤቱታቸውን እንዲያሰሙ እንዲሁም በየክፍለ ግዛቱ ኮሚቴ ተዋቅሮ ከሕግ አውጪዎች ጋር ውይይት በማካሄድ ላይ የሚገኘውና በዛሬው ዕለት የተካሄደው የተቃውሞ ሰልፍ ተካፋይ የሆነው የኢትዮጵያና የአሜሪካን ሕዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔ በበኩላቸው የአንድን ሀገር የውስጥ ጉዳይ በውጭ ሀገር ሕግና አቅም ለማስወሰን ተፈልጎ እንደተደረገ ሕግ ነው የምናየው ሲሉ ተቃውሟቸውን ገልጸዋል።
የተለያዩ ነገሮች ውስጥ አሉ፣ ግን በአጠቃላይ ስታይ የኢትዮጵያ ሕዝብ ሆነ የኢትዮጵያ መንግስት በአሜሪካን ኮንግረስ እና በአሜሪካን ፕሬዚደንት ትዕዛዝ ለሚቀጥለው 10 ዓመት እንዲተዳደር ይሆናል። ይሄ በዚህ ህግ ላይ የምናወጣውን ነገር ትፈጽማላችሁ፣ እንዴት እንደፈጸማችሁ እና የአፈጻጸም ሁኔታችሁን ደግሞ ለአሜሪካን ኮንግረስ ታስታውቃላችሁ። እንደዛ እያየን ማድረግ የምንፈልገውን ከተቀበልነው ይህን ሳንክሽንም ሆነ እንደዚሁ አንዳንድ አዋጁ የሚላቸውን ነገሮች እናነሳላቸዋለን። ካልተቀበልን ደግሞ እያጠበቅነው እንሄዳለን እና ይህን ነው የምናደርገው ነው የሚለው ህጉ። በአጠቃላይ ይሄ ነው።
በሌላ በኩል በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው በደቡብ ካሮላይና የሕክምና ዩኒቨርሲቲ መምህርና ጸጥታና ፍትህ ለትግራይ በተሰኘው ተቋም ምክትል ፕሬዝዳንት የሆኑት ዶክተር ሙልጌታ ገብረ እግዚአብሔር ረቂቅ ህጎቹ ለኢትዮጵያ እንደ ቅጣት ሳይሆን ሰላምና ዲሞክራሲን ለማስፈን እንዲሁም ለችግሮች ተጠያቂ የሆኑ ግለሰቦችን ለፍርድ ለማቅረብ እንደሚወሰድ መፍትሄ ተደርጎ ሊታይ ይገባል በማለት ተናግረዋል።
2 ዓመት ሊሆነው ትንሽ እየቀረው ነው። 16 ወራት አልፎታል። ለምሳሌ በትግራይ ያለው ጦርነት ብዙ ኃይሎችን ያስገባ ጦርነት ነው። እሱ እንዴት ይቁም? በየአካባቢው የምናያቸው ግጭቶች በቤንሻንጉል ጉሙዝ በዩ፣ በአፋር በዩ፣ በአማራ ክልል በዩ፣ በኦስቴርን ኦሮሚያ በዩ፣ ይህ ሁሉ ግጭት እንዴት ሆኖ ይቁም? እንዴት አድርጎ ሰው መተንፈሻ አግኝቶ ወደ ስራው ይግባ የሚለው ጥያቄ ነው ሊመለስ ይሞክረው እና ለዛ የሚሆን የተመቻቸው ሁኔታ እንዲፈጠር የአሜሪካ መንግስት አስገዳጅ የሆኑ የሆኑ ህጎችን ያወጣ ነውና አይ ቲንክ ኢትዮጵያ ህዝብ ይሄን ሲያየው ይሄን ሲመለከተው በጥሩ ጎኑ ቢያየውና ኢትዮጵያ ህዝብ ራሱ ሊያረጋው የሚገባው የነበረውን ስራ ለማቀላጠፍና ወደፊት ለመውሰድ የመጣ ህግ ብሎ ቢደግፈው ጥሩ ይመስለኛል።
የዛሬው ተቃውሞ አስተባባሪ የሆኑት አቶ ብርሃኑ በዚህ አይስማሙም።
በአለም ላይ ባየ ነው የትኛውም አሜሪካ ኢኮኖሚክ ሳንክሽን አርጋ ዲሞክራሲና ፒስ መጥቶበትም ያቅ የለም። ስለዚህ ኢትዮጵያ ተለይች ሀገር አለችም። ኢትዮጵያ ላይ ቢሆን እንደነ ሲሪያ እንደነ የመን እንደነ ሊቢያ ህዝቡን ዳሁን ማራቆት የኑሮ ውድነት ከፍ ማድረግ ስፔሻሊ ደግሞ በሴኩሪቲ ላይ ኢትዮጵያ አሁን እገዛ ያስፈልጋታል። ምክንያቱም አሁን አንቺ ያልሻቸውን ቴሮሪስት አክቲቪቲዎች ብዙ አሉ። ያንን መታስተካክዩ ኢትዮጵያ ሴኩሪቲዋን በጣም ስታጠናክር ነውና ይሄ ሴኩሪቲ ኢምባርጎ አሁን የሴኩሪቲ ሳንክሽን ቢደረግባት ኢትዮጵያ ያባብሰዋል እንጂ አይቀንሰውም።
አቶ መስፍንም በኢትዮጵያ ውስጥ ያሉትን ችግሮች የኢትዮጵያ መንግስት ከህዝብ ጋር በመሆን ግልጽ በሆነ መንገድ እንዲፈታ እንዲያደርግ ግፊት ማድረግ የተሻለ ውጤት ነው ይላሉ።
የኢኮኖሚክ ሳንክሽን ማድረግ ይችላሉ። የኮቪድን እና እንዲሁ አንዳንድ ቤዚክ የሆነ ነገር ላይ ካልሆነ በስተቀር ኢትዮጵያን የኢኮኖሚ መዋቅር ማቆም ይችላል። ምንም አይነት የአይኤምኤፍ እርዳታ ሆነ ብድር ወይም ከዓለም አቀፍ ህዝብ ጋር ያለው ኢንስቲትዩሽንስ ጋር ያለው ማንኛውንም የኢኮኖሚክ ግንኙነት ሁሉ ማቆም የሚችል ህግ ነው። ከዛም አልፎ ደግሞ የመናገር የሰብአዊ መብት ግዴታ ላይ የሚያደርግ ሶሻል ሚዲያን ይህንን እነሱ ዲፋይን ያደረጉትን የሰላም እንቅስቃሴ ተቃወመ ብለው የሚያስቡትን ሰው ሙሉ ከሚዲያው ጀምሮ ከግለሰብ እስከ ግለሰቦች ድረስ ማዕቀብ ማድረግ ይችላሉ።
በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር በሆኑት ሴናተር ሮበርት ሜንዴዝ የቀረበው S3199 የተሰኘው ረቂቅ ህግ ዙሪያ የኮሚቴው አባሎች ለመወያየትና ምስክሮችን ለማዳመጥ በነገው ዕለት ቀጠሮ ተይዟል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዩናይትድ ስቴትስ የህግ አውጪና የህግ አስፈጻሚ ምክር ቤቶች የቀረቡትን HR 6600 እና S3199 የተሰኙ ረቂቅ ህጎች የተቃወሙ ኢትዮጵያውያንና ትውልደ ኢትዮጵያውያን ዛሬ በዋሽንግተን ዲሲ ያካሄዱትን የተቃውሞ ሰልፍ አስመልክቶ የተሰናዳውን ዘገባ ነበር የተከታተላችሁት። ወደ ተከታዩ ዘገባችን ስናልፍ ደግሞ በ12ኛ ክፍል ብሔራዊ መልቀቂያ ፈተና ውጤት አሰጣጥ ላይ ቅሬታ ያላቸው ተማሪዎች ትላንት ለተቃውሞ አደባባይ ቢወጡም አብዛኞቹ በከተማ የጸጥታ ኃይሎች መበተናቸውን የአማራ ተማሪዎች ማህበር ገለጸ። ማህበሩ 7 አመራሮቹ ታስረውበት እንደነበር ገልጾ ከግማሽ ቀን በኋላ ሁሉም መለቀቃቸውን የማህበሩ ጽህፈት ቤት ኃላፊ ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
የ2013-14 ዓመተ ምህረት ብሔራዊ መልቀቂያ ፈተና ቅሬታቸውን ይዘው በተለያዩ የአማራ ክልል ከተሞች ለተቃውሞ ሰልፍ አደባባይ ወጥተው የነበሩ ተማሪዎች በሁለት ከተሞች ብቻ ሲሳካላቸው በሌሎች ከተሞች በጸጥታ ኃይሎች መከልከላቸውን ገለጹ። የአማራ ተማሪዎች ማህበር ጸሐፊ ተማሪ አራጋው ያለው ተፈጥሯል ያለውን ያስረዳል።
ውጤቱ በትክክል አልተረመም። ተማሪዎችን ያመከለ አይደለም። በጦርነት ቀጠና የነበረ አካባቢ ነበረ አካባቢው እና ያንን ሁሉ ያገናዘበ አይደለም እና ከዛሬ በፊት የነበሩ አመታት በፐርሰንት ሲሰላ ደግሞ በጣም እጅግ የወረደ ነው እና በዚህ አመት 17% ነው። እንግዲህ ከዚህ በፊት 55% እና ከዚያ በላይ ነበር። በዚህ አመት ግን 17% ነው። እንደ የወደ ከተባለ ራሱ 45 እና ከዚያ በላይ ነው ሊሆን የሚችለው በአንድም በሌላ ተፈጥሮ ቢባል። ከዚህ አንጻር ተነስተን ፈተናው ችግር እንዳለበት፣ ችግሩ ደግሞ መስተካከል እንዳለበት ነው አጀንዳችን ይሄ ነበረ። ይህን የተነሳ ክልሉ ደግሞ ሰላማዊ ሰልፉን ለማካሄድ ምቹ ሁኔታ የለም፣ ጥያቄውን እኛ እየጠየቅነው ነው፣ እኛ መፍትሄ እናመጣለን፣ ስለዚህ እናም ሰላማዊ ሰልፍ አታደርጉም በሚል ነው። ደብረ ማርቆስ ሙከራ፣ ባህር ዳር እንደዚሁ የተጀመረ በአሪፍ የነበረ፣ ጎንደር ሳይጀመር በጠዋት የተሰናከለ፣ ደብረ ብርሃን፣ ደራያ ቆቦና ሸዋረቢት አካባቢ ደግሞ በደንብ በሚባል ደረጃ የተሳካ በሚባል ደረጃ ነው ያደረገ የተደረገው። አጠቃላይ የማህበሩ አስተዋጽኦ የነበረው በሁሉም የክልሉ አካባቢዎች ነበር ለማድረግ የነበረው።
እውቅና ነበር
ማለት ለመንግስት ግን አሳውቀናል። ማሳውቀ ነው የሚተበቀውና አሳውቀናል ሰልፍ እናካሄዳለን አስፈላጊን ትብብርን ታደርጉልን ብለን አፍግብዘናል። አንተ ቅድም ሳይሆን ያሉት ሐላፊነት አንወስድም ነው ያያሉ የነበረው። ወደፊት በሌሎች አማራጭ ትግሎች በሌላ አማራጭ ስልሽ በሰላማዊ ማለት ነው የምናደርገው ጫና ነው። ከነሱ ጋርም ዳይሬክት የሆነ ውይይት የሚያመቻቸው ከሆነ እኛም ለማመቻቸት ጥረት እናደርጋለን። ማንሰብሳቢውን ነው እንደ ተባደራትሮት የነበረው ሰብሳቢውን ነው። ከዛ ውጭ ያለው ሂሳብ ሹሙን ባረዚያ ጎንደር ነበር። እሱን ታስሮት አንድ ቀን ባልሞላ ሰዓት መሪያው ነው የበጡት። ሰባት ማለት ነው።
ሁሉም አሁን ተለቀዋል።
ተለቀዋል። በስራ ላይ በትምህርት ላይ ናቸው ሁሉም።
በፈተና ውጤት አሰጣጥ ላይ ተማሪዎች፣ ወላጆች፣ የአማራ ክልል ትምህርት ቢሮ፣ በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም እና ሌሎች መንግስታዊ ያልሆኑ ተቋማት አመራሮች በተለያየ መንገድ ለፈተናዎች ኤጀንሲ ቅሬታቸውን ሲያቀርቡ ቆይተዋል። እነዚህን ቅሬታዎች አሰባስቦ የያዘ ኮሚቴ ወደ አዲስ አበባ መርቶ አቤቱታዎችን ለፈተናዎች ኤጀንሲ አቅርቧል። ከነዚህ ተከታታይ ቅሬታዎች በኋላ የተቃውሞ ሰልፍ የተወጣበትን ምክንያት ተማሪ አራጋው ሲያስረዳ
ለመንግስት ለራሱ አቅም ለመሆን ነው፣ ለሚጠይቀው አካል አንድ አቅም ለመሆን ነው እኛ ሀሳባችን። ምናልባት እንኳን መንግስት ገብቶ ባያሳካው ባይደረግ ማለት ነው። ከዚህ አንጻር ነው እንግዲህ አንድ አቅም ለመሆን ነው። ሁለተኛ ደግሞ እነሱ ባያስፈጽሙት ማህበሩም የተማሪ ማህበር ስለሆነ ለተማሪዎች ለመቆርቆር ስለሆነ የተማሪዎች ድምፅ ለማሰማት ነው እና የበኩል ለመወጣት በሚል ነው የሚያወሰር ነው ማለት ነው።
በተለያየ መንገድ የሚቀርቡትን ቅሬታዎች በማጣራት ላይ የሚገኘው የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ የፈተናዎች ኤጀንሲ የተዝረከረከ አሰራር ተከትሏል፣ ለቅሬታ አቅራቢዎችም የዲሞክራሲያዊ ምላሽ ሰጥቷል ካሉ በኋላ በቀጣይም ኤጀንሲው የዜ ዜጎችን ቅሬታ በአግባቡ የማይመልስ ከሆነ ጉዳዩን ወደ ሕዝብ ተወካዮች ምክር ቤት እንደሚወስዱት ገልጸው ነበር።
ከቅሬታ ጋር ተያይዞ በኦንላይን የሚቀርቡ አቤታዎች አሉ። ኤጀንሲውም ወደ 20,000 አቤታዎች ቀርበውልኝ ለማየት ሞክሬያለሁ የሚል ምላሽ ሰጥቶናል። ሆኖም ግን ከዚህ ጋር ተያይዞ በኦንላይን የሚሰጠው ተመሳሳይ ምላሽ ነው ለሁሉም እና የሚደርሳቸው መልእክት ቅሬታው ታይቷል፣ የሚስተካከል ወይም የሚለወጥ የለም ይላል እና ይሄ ለሁሉም አይነት ኬዞች ተመሳሳይ ምላሽ መስጠቱ በተገቢው መንገድ የተማሪዎችን አቤቱታ ኤጀንሲው እያየ ነው ወይ የሚለው ነገር ትንሽ ጥርጣሬ ውስጥ ያስገባናል። አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤቱታቸው እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጮሆ በልዩ ሪፖርት ለህዝብ ተወካዮች ምክር ቤት ማቅረብ ነው እና ጉዳዩን ምክር ቤቱ አይቶ እሱም እልባት መስጠት እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለህዝብ ተወካዮች ምክር ቤት እናቀርባለን። ስለዚህ የእነሱ መብት በማስከበር መሄድ እስከሚገባ ድረስ እንሄዳለን። ይሄ የግለሰብ ጉዳይ አይደለም፣ የአንድ ተቋም ጉዳይ አይደለም፣ የሀገር ጉዳይ ነው።
የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከዚህ ቀደም የመጀመሪያው የተማሪዎች ቅሬታ በተሰማበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ የተማሪዎች የፈተና እርምት ችግር የተፈጠረው በቴክኒክ ምክንያት በሁለተኛው ዙር ፈተና በተቀመጡ ተማሪዎች ላይ ሲሆን ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለው ነበር።
የኦንላይን ማመልከቻውን በደንብ ተቀብሎ ዳውንሎድ አድርጎ በስነ ስርዓት አደራጅቶ ወደ ውጤት መግለጫው የሚልክ ኃይል አለ፣ የተደራጀ ማለት ነው። አብዛኛው ሰው በኦንላይን ነው ያመለከተው። ከኛ እዚህ በአካል የመጣው ከአንድ ሺህ በታች ነው በአካል የመጣው። አብዛኛው ሰው ያመለከተው በኦንላይን ነው። ሶስተኛው አማራጭ ደግሞ ኦንላይንም አክሰስ የሌለው በዛ በወረዳና በዞን በኩል ለእኛ እንዲደርስ ማለት ነው። እንግዲህ የቀረበው በኦንላይንም በአካልም ከ20,000 በላይ ነው ይታያል። ምላሹም በዛው በኦንላይን ነው የተሰጠው ማለት ነው።
ሆኖም በአማራ ክልል የሚገኙ ከግለሰብ እስከ ተቋማት በተለያዩ ጊዜያት ቅሬታቸውን በተለያየ መንገድ ማቅረብ የቀጠሉ ሲሆን የትምህርት ሚኒስቴርም ሆነ ሀገር አቀፍ ፈተናዎች ምዘና ኤጀንሲ በተከታታይ ለቀረቡለት ቅሬታዎች እስካሁን የወሰዱት እርምጃ የለም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ዘገባችን የምናልፈው ወደ ሶማሌ ክልል ይሆናል። በሶማሌ ክልል የበልግ ዝናብ በከፊል መዝነብ መጀመሩን ክልሉ አስታውቋል። ሆኖም ዝናቡ ያስከተለው ቅዝቃዜን መቋቋም ያቃታቸው እንስሳት እየሞቱ መሆናቸው ተገልጿል። ክልሉ በቂ ዝናብ ዘንቦ የእንስሳቱ ግጦሽ ወደ ቀድሞ ይዞታው እስኪመለስ አስፈላጊውን ድጋፍ ማድረጌን እቀጥላለሁ ብሏል። አዲስ ቸኮል ተጨማሪ አለው።
ያለፉት የክረምትና የበልግ ወቅት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ማብቃት ሊጀምር እንደሚችል ፍንጭ የሚሰጥ ዝናብ መዝነብ መጀመሩን የሶማሌ ክልል አስታወቀ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሺድ ለአሜሪካ ድምፅ እንዳስታወቁት በክልሉ በሚገኙ አንዳንድ ወረዳዎች የበልግ ዝናብ መዝነብ ጀምረዋል።
ሙሉ ለሙሉ ክልሉ ላይ ዝናቡ ባይዘንብም በከፊል የተለያዩ ወረዳዎች፣ ዞኖች ዝናብ ዘንበዋል። ያ ዝናብ አካባቢውን አቀዝቅዟል። ጥሩ ይፎይታም ሰጥቷል። ያው ዝናብ ጀምሯል ማለት ይቻላል። ዝናቡ በሁሉም ዞኖች ጀምሯል። ወደ ወረዳዎች ስንሄድ አንዳንድ ያልዘነበ ወረዳዎች አሉ። ግን በአጠቃላይ ሁሉም ዞኖች በአማካኝ ሁለት ቀን የዘነበ ሶስትም ያገኙ ሊኖሩ ይችላሉ። አንድም ቀን የዘነበ አለ። ትንሽ እንደ ሻውሪ ሬይን የዘነበ አለ። ስለዚህ በአማካኝ ሁለት ቀን ነው የዘነበው ዝናብ። ትንሽ ዛሬና ትላንትና ያለኝ መረጃ ትንሽ ዝናቡ ቆመዋል። ያው ዘንበል የምልመት ማለን አላህ ይመስገን ብለን እንደምናለን።
እንዳሳብዶ ቀድረሽድ ገለጻ ድርቁን ተከትሎ የሚጥለው ዝናብ ግን ለበርካታ እንስሳት ሞት መንስኤ ነው ብለዋል። ይህ እንደሚከሰት አስቀድሞ ስለሚታወቀ እንስሳቱን አቅም የሚገነባ መኖ አቅርቦት ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል አቶ አብዱቃድር።
ምንድነው ዝናብ ሲጀምር የእንስሳቶቹ አቅም ሲቀንስ በጣም የከፋ እንስሳት ዝናብ ሲዘንብበት የነበረ ነገር ይበዛቸዋል። ከሆዳቸው ውስጥም በቂ ምግብ ስለሌለ ዝናቡን የመቋቋም አቅማቸው ትንሽ ደካማ ነው እና እንስሳቶች እየሞቱ ይገኛሉ። ፋፈን አካባቢ አሁን በአንድ ቦታ 800 ፍየሎች ሞቷል። እኛም እንስሳቶቹን ለመታደግ መኖ ያለማቋረጥ እያደልንን እንገኛለን። አሁን አዳዲስ የሚጫኑ የእንስሳት መኖዎችን ከተማ እየተጫኑ ይገኛሉ። በመንግስት አቋም ወስደን መኖ እያከፋፈልን በ11 ዞኖች የእንስሳት መኖ ቅጠላቅጠል እስኪበቅል ድረስ የግድ እኛ ሳሩን የማደል ሁኔታው እንቀጥላለን ማለት ነው።
የበልግ ወቅት ገብቶ በቂ ዝናብ መጣልና የእንስሳት መኖ መብቀል ሲጀምርም የክልሉ መንግስት የድርቅ ተጎጂዎችን መልሶ ማቋቋም ላይ ትኩረት እንደሚሰጡ አቶ አብዱቃድር ረሺድ ተናግረዋል።
ማህበረሰቡ ዝናብ ዘንቦ ራሳቸውን እስኪያገግሙ ድረስ መልሶ ማቋቋም ስራ ጎን ለጎን እየሰራን እንገኛለን። መልሶ ማቋቋም ማለት ምንድን ነው? የራሳቸው ምርት እስኪያዘጋጁ ድረስ እንደዚሁም በድርቅ የተጎዱ ማህበረሰብ ምግብ እና ምግብ ነክ ነገሮችን እያደለን ይቀጥላለን እስከ ዝናቡ ማለት ነው። ሌላውም በየአካባቢያቸው መሰረተ ልማት ውሃ፣ ጤና የጤና ችግር እንዳይመጣ ለምን ከሳኒቴሽን ጋር የተያያዘ ከሃይጂን ጋር የተያያዘ በዝናብ ወቅት ሊፈጠሩ የሚችሉ በሽታዎች ቅድመ ዝግጅት በማድረግ ሁሉንም ዞኖች ላይ ቅድመ ማስጠንቀቂያ ስራዎች እየተሰሩ ነው። በጤና በኩል
በዘንድሮ ድርቅ ተጎጂ ከነበሩ አካባቢዎች ሌላኛው የኦሮሚያ ክልሉ ቦረና ዞንም ዝናብ ማግኘት እንደጀመረ ከአካባቢው የደረሱ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ቀጣዩ ዘገባችን ደግሞ የሩሲያና የዩክሬንን ወቅታዊ ሁኔታ ያስቃኘናል። ሩሲያ ያለምንም በቂ ምክንያት አጎራባቿን የዩክሬን ላይ የከፈተችው ጦርነት 5 ሳምንት ሞላው። ዛሬ 10 ሚሊዮን በላይ የሚቆጠሩ ዩክሬናውያን በሀገር ውስጥና ከሀገር ውጭ ተፈናቅለዋል። ምንም እንኳን ክሬምሊን ውጊያው በምስራቃዊ የሀገሪቱ ክፍል ላይ ብቻ ያተኮረ መሆኑን ቢገልጽም ሩሲያ መላውን ዩክሬን መደብደቧን ቀጥላለች። ፕሬዝዳንት ባይደን በአውሮፓ ጉዟቸው የሩሲያው ፕሬዝዳንት ቭላድሚር ፑቲን ስልጣን ላይ መቆየት አይችሉም ብለው ተናግረዋል። ይሁን እንጂ የዩናይትድ ስቴትስ ባለስልጣናት ወደ ኋላ ላይ በሰጡት ማብራሪያ ዋሽንግተን የአገዛዝ ለውጥ እየፈለገች አለመሆኑን ገልጸዋል። አራሽ አረብ ሳዲን ያደረሰንን ዘገባ ደረጀ ደስታ ያቀርበዋል።
ሩሲያ በጎረቤቷ ዩክሬን ላይ ጦርነት ከከፈተች 2ኛ ወሯን እያስቆጠረች ነው። በደቡባዊ ዩክሬን ከሚገኘው የጥቁር ባህር አቅጣጫ የሳልቮ ካሊበር ክሩዝ ሚሳኤል ተተኩሷል። የሩሲያ መከላከያ ባለስልጣናት መሳሪያው የተተኮሰው የዩክሬን ጦር መሰረተ ልማት ወደ ሆነው ይዞታ መሆኑን ይገልጻል። የዩክሬን ለቪቭ ከተማ እሳት አደጋ ሰራተኞች በሩሲያው ሚሳኤል በተመታው ግምጃ ቤት የተነሳውን እሳት ለማጥፋት ደፋ ቀና ይላሉ። በሚቀጥለው ቀን ሰዎች በለቪቭ ከተማ በሚገኘው ሆሊ ዮክራይስት በተሰኘው ቤተ ክርስቲያን ለጸሎት ተሰብስበዋል። ፕሬዚደንት ባይደን ባለፈው ቅዳሜ በፖላንድ መዲና ዋርሶ ላደረጉት ንግግር የሩሲያው የዩክሬን ወረራ ትኩረት የተሰጠው ዋነኛው ርዕሰ ጉዳይ ነበር።
ዩክሬን will never be a victory for Russia, for free people refused to live in a war.
ዩክሬን መቼም ቢሆን በሩሲያ ድል አትሆንም። ምክንያቱም ነጻ ሰዎች በጨለማና ተስፋ በሌለው ሁኔታ ውስጥ መኖር አይፈልጉም። ለወደፊቱ በዲሞክራሲ መርሆች ላይ የቆመ በነጻነት ክብርና ጨዋነት ላይ የተመሰረተ የተለየ ብሩህ ጊዜ ይኖረናል። እንደው ስለ እግዚአብሔር ስልጣን ላይ መቆየት የለበትም።
የፕሬዝደንቱ ንግግር በአራቱ ቀን የአውሮፓ ጉብኝታቸውን ሲያጠናቅቁ የ82ኛው የአየር ወለድ ክፍለ ጦርና በፖላንድ የዩክሬን ስደተኞችን በጎበኙበት ወቅት ያሰሙት ነበር። ዋይት ሃውስ ፕሬዝደንት ባይደን ከርዕሱ ውጪ በመውጣት የሰጡት አስተያየት ዩናይትድ ስቴትስ በሞስኮ የአገዛዝ ለውጥ እንዲኖር የምትፈልግ መሆኑን አያመለክትም ብሏል። ሌሎች የዩናይትድ ስቴትስ ባለስልጣናትም ትናንት እሁድ በሰጡት አስተያየት ይህ የዋሽንግተን ፖሊሲ አካል አለመሆኑን ገልጸዋል። ትናንት እሁድ ስቴት ኦፍ ዘ ዩኒየን በተሰኘው የሲኤንኤን ሳምንታዊ የቴሌቪዥን ፕሮግራም ላይ ሪፐብሊካኑ ሴኔተር ጄምስ ሪች ፕሬዝደንቱ በንግግራቸው ማብቂያ ላይ ከጽሑፋቸው ውጪ በመውጣት የሰጡት አስተያየት ያልተፈለገ ነው ብለውታል። ስለሚፈጠረውም ችግር ይህን ተናግረዋል።
Anytime you say or even as he did suggest that the policy was regime change
ወንጊዜ ይህን ነገር ባነሳ ጊዜ ወይንም ባይደን እንደተናገሩት ፖሊሲው ያገዛዝ ለውጥ በሚሆንበት ጊዜ በጣም ትልቅ ችግር ይፈጥራል። ይህ አስተዳደር ችግሩ እንዳይባባስ የቻለውን ሁሉ አድርጓል። ይሁን እንጂ ችግሩን ለማባባስ ደግሞ የስርዓት ለውጥ እንዲደረግ ጥሪ ከማድረግ የከፋ ነገር ልታደርግ አትችልም።
ሌሎችም ደግሞ ባይደን በንግግራቸው መጨረሻ ስለ ፑቲን የተናገሩት ነገር ዋነኛውን ትኩረት መውሰድ አይገባውም ይላሉ። ትናንት እሁድ በኤቢሲ ቴሌቪዥን ላይ የተናገሩት የቀድሞ የሲአይኤ ዳይሬክተርና ጡረተኛው ጀነራል ዴቪድ ፓትሪያስ ናቸው። ዋናው ነገር ከንግግሩ ጥቂት ቃላት መምዘዝ ሳይሆን ኔቶን ማጠናከር በሚቻልበት ላይ ማተኮር ያስፈልጋል ብለዋል።
This should not overshadow what was an extraordinarily important and successful trip to Europe. One that the US really
ሁሉም ሰው ባንድ ግብ ላይ ማተኮር አለበት። ዩክሬን ብቃት ያላት በፋይናንስ የተረጋጋች የግዛት አንድነቷን መልሶ የሚያስጠብቅ በመላ አውሮፓ ሰላም የሚያሰፍን የፖለቲካ መፍትሄ እስኪገኝላት ድረስ በደንብ መቋቋምና መከት ይኖርባታል።
ሩሲያ ድብደባዋን የቀጠለች ሲሆን ከኪቭ ወጣ ብለው በሚገኘው አካባቢ ከወደሙ ቤቶች ከሚነሳው እሳት ላይ ወደ ላይ የሚወጣው ጭስ ከሰማዩ ይታያል። የዩክሬን ምክትል ጠቅላይ ሚኒስትር ኦልጋ ስቲፋንሽኒያ ትናንት እሁድ በኤቢሲ ቴሌቪዥን ላይ ቀርበው አገራቸው ምን እንደምትፈልግ ሲናገሩ ይህን ብለዋል።
ሁሉም ሰው በአንድ ግብ ላይ ማተኮር አለበት። ዩክሬን ብቃት ያላትና በፋይናንስ የተረጋጋች እንድትሆን የግዛት አንድነቷን መልሶ የሚያስጠብቅ በመላ አውሮፓ ሰላምን የሚያሰፍን የፖለቲካ መፍትሄ እስኪገኝ ድረስ በደንብ መቋቋም ይኖርባታል።
የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ አገራቸው ታንክ፣ የጦር ተሽከርካሪዎችና ጀቶች እንዲሰጧት የቀረበውን ጥያቄ በድጋሚ አስተጋብተዋል። የሩሲያን ወረራ ናዚዎች ከ80 ዓመት በፊት ካደረጉት ወረራ ጋር አመሳስለውታል። አያይዘውም ማንም ምህረት አያደርግላቸውም ብለዋል።
እያዳመጣችሁት ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፍን እንገኛለን። በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልትከተሉን ትችላላችሁ። ኢንስታግራምና ዩቲዩብም ላይ አለን። እንዲሁም በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ የተዘዋዋሪውን የስልክ መስመራችንን 2022059942 በመጠቀም በውስጥ መስመር 14 አስተያየታችሁን በተቀረጸው ድምጽ መመሪያ መሰረት ማኖር ትችላላችሁ። ወይም ደግሞ በኢሜል አድራሻችን horn@voanews.com ልትልኩልን ትችላላችሁ። እያስተናገድኳችሁ ያላችሁት ስመኝሽ የቆየ ነኝ። የመጀመሪያውን አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ከመሄዳችን በፊት ቁጣና ሽልማት ያስተናገደው የትላንት የኦስካር ሽልማት በተመለከተ ወደ ተሰናዳ ዘገባ ወስዳችኋለሁ። የጥበብ ስራዎች 94ኛ አካዳሚ ሽልማት ምሽቱ በደመቀ ደግሞም ብዙዎችን ባስደነገጠና ባስገረመ አጋጣሚ ትላንትና ምሽት ተከናውኗል። ሁለት አይን ያስፈጠጡ አይምሮን የናጡ አጋጣሚዎች በአንድ የኦስካር መድረክ ተከናውኗል። ለሁለተኛነት የተጠበቀው ኮዳ ወይም መስማት የተሳናቸው አዋቂዎች ልጅ ፊልም ምርጥ ፊልም ተብሎ ባልተጠበቀ ሁኔታ ኦስካርን ሲጎናጸፍ፣ በሌላ በኩል ገናና በብዙዎች ተወዳጁ ዊል ስሚዝ ከእርሱ ባልተናነሰ ሁኔታ የሚከበረውን የመድረክ ቧልተኛ ተዋናይ ክሪስ ሮክን መድረክ ላይ ወጥቶ በጥፊ መቶታል። ለየት ባለ ትዕይንት የታጀበው ይህ 94ኛው የአካዳሚው ሽልማት ስነስርዓት ሲጠናቀቅም የማሸነፍ እድሉ የተመናመነ ተደርጎ የተወሰደው ኮዳ የተሰኘ ምርጥ የፊልም ሲኒማ አሸናፊ በማድረግ መስማት ለተሳናቸው ወገኖች ውክልና የጎላ አክብሮት ሰጥቷል። በተመሳሳይ ሴቶች በምርጥ የፊልም ዳይሬክተር፣ የምርጥ ውርስ ትርጉም የፊልም ታሪክና ምርጥ የፊልም ሙዚቃ ሽልማቶችን ጠራርገው የወሰዱበት ሌላው ልዩ ገጽታው ሲሆን መድረክ ላይ ተከሰተው ድንገተኛ ሁኔታ ደግሞ የሁሉንም ቀልብ የሳበ መነጋገር አድርጎታል። አሉላ ከበደ የአሜሪካ ድምጿ ፔኔሎፕ ፓሉና ጄሰን ጎድማን ያጠናቀሯቸውን ዘገባዎች ጨምቆ እንደሚከተል ያቀርበዋል።
እንደ ድሜ ጠገቡ ዳዊትና ጎልያድ ታሪክ ሁሉ ለአሸናፊነት የመብቃት እድሉ የተመናመነ ተደርጎ የተወሰደውና ለውድድሩን በታጨበት ወቅት ሶስት ድምጾች ብቻ ያገኘው ኮዳ የተሰኘው ልብ የሚነካ ፊልም በከፍተኛ ድምጽ ይመሩት የነበሩትን በሙሉ አሸንፎ የዓመቱ ምርጥ ሲኒማ ለመሆን በቅቷል። በሌላ በኩል ደግሞ የብዙዎች ምርጫ በመሆን 12 ድምጾችን በማግኘት ለበርካታ ሽልማቶች የታጨው The Power of the Dog የተሰኘው ስነ ልቦናዊ ድራማ ለዓመቱ ምርጥ ዳይሬክተር በተካሄደው ውድድር በማሸነፍ አንድ ሽልማት ብቻ ይዞ ለመሄድ በቅቷል። መስማት የተሳናቸውን የማህበረሰብ አባላት ሕይወት የሚያንጸባርቀውና ስለ እነርሱም የተሻለ ግንዛቤ ለመፍጠር አግዟል የተባለው ኮዳ የተመልካች ልብ ለመግዛትም ታድሏል። ፊልሙ መስማት የተሳናቸውን ቤተሰቦቿን ከተቀረው ማህበረሰብ ጋር እንዲግባቡ የማድረግና የንግድ ስራቸውም እንዲቀጥል በምታግዘው ሩቢ የተባለች ገጸ ባህሪ ዙሪያ ያጠነጠነ ፊልም ነው። መዘመር የምትወደው ሩቢ የሙዚቃ ጥበብ ለመቅሰም ኮሌጅ የመሄድ ህልምም አላት። ያህልማ ታዲያ በኮዳ ፊልም እንደሚታየው ለቤተሰቧ ካላት ፍቅርና ቤተሰቧን ለመርዳት ከተቀበለችው ኃላፊነት ጋር ሲጋጭባት ይታያል። ኮዳ የአካዳሚውን መራጮች የተለየ ትኩረት ለመሳቡና ከፍተኛ ተቀባይነት ለማግኘት የቻለበትም አንዱ ምክንያት መስማት የተሳናቸውን የማህበረሰብ አባላት በሲኒማው ዓለም እንዲወከሉ ያደረገ አይነተኛ ፊልም በመሆኑ ነው። ሌላው ለየት ያለ ሁኔታ ደግሞ መስማት የተሳናት ተዋናይ ማርሊ ማትሊን ችልድረን ኦፍ ለሰር ጋድ በተሰኘው ፊልም ባሳየችው ድንቅ አጫወት የዓመቱ ምርጥ ኮከብ ተዋናይ በመሆን የኦስካር ተሸላሚ ለመሆን ከበቃችበት እንደ አውሮፓውያን የዘመን አቆጣጠር ከ1986 ወዲህ በዚህ ኮዳ በተሰኘው ፊልም ላይ ረዳት መሪ ተዋናዊዋ ሆኖ የተጫወተው ትሮይ ኮጹር በፊልሙ ባሳየው ብቃት በማሸነፍ መስማት የተሳነው ለኦስካር ሽልማት ሲበቃ በታሪክ ሁለተኛ ለመሆን የቻለበት ልዩ ሁኔታ ነው። ትሮይ ሽልማቱን በተቀበለበት ወቅትም ባሰማው ንግግር ሽልማቱን ከፍ በማድረግ መስማት የተሳናቸው ማህበረሰብ አባላትን በሙሉ የሚወክል ነው ሲል አወድሷል። ኮዳን የሰራችው የፊልም ሰሪና ደራሲዋ ሲያን ሄደርም በበኩሏ ለምርጥ የውርስ ትርጉም የፊልም ድርሰት ጸሐፊነት የተዘጋጀውን ሽልማት ወስዳለች። ኒውዚላንዳዊቱ ፊልም ሰሪ ጄን ካምፒዮን በበኩሏ ዘ ፓወር ኦፍ ዘ ዶግ ለተሰኘው ፊልሟ የዓመቱን ምርጥ ዲሬክተርነት ሽልማት በመቀበል ከክሎዊ ዣው እና ከካትሪን ቢገሎ ቀጥላ የምርጥ ዳይሬክተርነቱን መንበር በመቆናጠጥ በኦስካር ታሪክ ሶስተኛዋ ሴት ዳይሬክተር ሆናለች። የድንቆቹን የሜዳ ቴኒስ ኮከቦች ቬኒስና ሴረና ዊሊያምስን አባት ታታሪውንና እውቁን የቴኒስ አሰልጣኝ ሪቻርድ ዊሊያምስን ገጸ ባህሪ በመላበስ ኪንግ ሪቻርድ በተሰኘው ስፖርታዊ ክንውን በታየበት ድራማ ላይ ባሳየው ብቃት የመጀመሪያው የሆነውን የአካዳሚ ሽልማቱን በምርጥ ተዋናዮች ዘርፍ በተደረገ ውድድር ያሸነፈው እውቁ ፊልም ተዋናይ ዊል ስሚት ነው። ሽልማቱን በተቀበለበት ወቅት ባሰማውም ንግግር እንባውን እያዘራ ሪቻርድ ዊሊያምስን የቤተሰቡ ብርቱ ተሟጋጅ ሲል አወድሶታል። ዊል ስሚዝ ከሽልማቱ ባላነሰ ምናልባትም ይበልጥ አይረሴ ሆኖ ያለፈው የመድረኩ አጋፋሪ የኩምክናው ሰው ክሪስ ራክ ባለቤቱን ያንቋሸሸበት ቀልድ በተናገረበት ወቅት በቀጥታ ወደ መድረኩ በማምራት ክሪስ ራክን በጥፊ የተማታበት ድርጊቱ ነው። አያይዞም ታዲያ ለተናገረው ጸያፍ የተቀላቀለበት የንዴት ስድቡና ለድርጊቱ አካዳሚውንና እጩዎቹን በሙሉ ይቅርታ ጠይቋል። ስለ ዊል ስሚዝ ባለቤት ጄዳ ስሚት የተባለውም ቀልድ በአካዳሚው ሽልማቶች ታሪክ በጣም አስደንጋጭ ከሆኑ ቀልዶችና አጋጣሚዎች አንዱ ሆኖ አልፏል።
በተከታይ የምናልፈው ወደ ሳምንታዊው የስፖርት መሰናዷችን ነው። ኤርትራዊው ብስክሌተኛ ቢኒያም ግርማይ የጄኔት ዊቬልገም የመጀመሪያው አፍሪካዊ አሸናፊ ሆኗል። 51ኛው የኢትዮጵያ አትሌቲክስ ሻምፒዮናም ዛሬ በአዋሳ ተጀምሯል። ጣሊያን በሰሜን መቄዶንያ ተሸንፋ ለሁለተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ ሆናለች። እነዚህና ሌሎች የስፖርት ወሬዎች የተካተቱበትን ሳምንታዊ የስፖርት መሰናዷችንን ኬኔዲ አባተ እንደሚከተለው አዘጋጅቶታል።
ሐምሳ አንደኛው የኢትዮጵያ አትሌቲክስ ሻምፒዮና በሐዋሳ ኢንተርናሽናል ስታዲየም በዛሬው ዕለት መካሄድ ጀምሯል። ጠዋት በመክፈቻው በሴቶች የአሎሎ ውርወራ በተካሄደ የፍጻሜ ውድድር ዙርጋ ኡስማን ከመከላከያ አንደኛ፣ መርሃዊት ጸጋዬ ከኢትዮጵያ ንግድ ባንክ ሁለተኛ፣ እንዲሁም አመለ ይበልጣል ከመከላከያ ሶስተኛ ወጥተዋል። በወንዶች ስሉት ዝላይ ደግሞ ክችማን ኡጁሉ ከኢትዮጵያ ኤሌክትሪክ፣ ዶል ማች ከኢትዮጵያ ንግድ ባንክ እና በቀለ ጅሎ ከኦሮሚያ ክልል ከአንደኛ እስከ ሶስተኛ በመውጣት አሸነፉ። በጠዋቱ መርሃ ግብር በ800 ሜትር፣ በ400 ሜትር እና በ100 ሜትር የወንዶችና የሴቶች የማጣሪያ ውድድሮች መካሄዳቸውንም የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዋናነት ተተኪ አትሌቶችን የማፍራት ዓላማ ያነገበው ሻምፒዮናው በ50 ዓመታት ጉዞው እንደ አትሌት ኃይለ ገብረስላሴ፣ ጌጤ ዋሚ፣ ደራርቱ ቱሉ፣ ገዛኸኝ አበራ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ብርሃን ያደሬ፣ መሰረት ደፋር፣ ኢብራሂም ጄይላን፣ መሐመድ አማን፣ ገንዘቤ ዲባባና አልማዝ አያና ያሉ በርካታ ስመጥር አትሌቶችን ያስገኘ ውድድር እንደሆነም ከፌዴሬሽኑ የተገኘው መረጃ ያመለክታል። ለአንድ ሳምንት በሚቆየው በዚህ ሻምፒዮና 7 ክልሎችን፣ 2 የከተማ አስተዳደሮችንና 24 ክለቦችን የሚወክሉ ከ1000 በላይ አትሌቶች በተለያዩ የአትሌቲክስ ስፖርት አይነቶች ይሳተፋሉ ተብሏል። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጨረሻ ማጣሪያው ተሸንፎ ወደ ዓለም ዋንጫ ሳይልፍ ቀረ። በዓለም ዋንጫ ማጣሪያ አስደናቂ ጉዞ ሲያደርግ የነበረው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በመጨረሻ ዙር የደርሶ መልስ ጨዋታዎች ተሸንፎ ከዓለም ዋንጫ ተሳትፎ ውጪ ሆኗል። በኮስታሪካ አስተናጋጅነት በሚካሄደው ቀጣዩ የዓለም ዋንጫ ለመሳተፍ ለመጨረሻ ዙር ማጣሪያ ደርሶ የነበረው ብሔራዊ ቡድኑ ከሁለት ሳምንታት በፊት በአዲስ አበባ የጋናቸውን አስተናግዶ 3-0 መሸነፉ ይታወሳል። ትናንት እሁድ መጋቢት 18 ደግሞ የመልስ ጨዋታውን በጋና አድርጎ 2-1 በመሸነፍ በድምር የ5-1 ውጤት ወደ ዓለም ዋንጫው ሳይልፍ ቀርቷል። የሁለቱ ቡድኖች የትናንቱ የመልስ ጨዋታ በጋና ስፖርትስ ስታዲየም የተደረገ ሲሆን ለጋና በ2ኛውና በ25ኛው ደቂቃ ሰላማቱ አብዱላሂ፣ ለኢትዮጵያ ደግሞ በ29ኛው ደቂቃ ላይ መሳይ ተመስገን በመጀመሪያው አጋማሽ ባስቆጠሯቸው ጎሎች ጨዋታው በጋና አሸናፊነት 2-1 መጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በአጠቃላይ በድምር ውጤት ጋና 5-1 በማሸነፍ ለቀጣዩ የኮስታሪካ ከ20 ዓመት በታች የሴቶች የዓለም ዋንጫ ስታልፍ የሚደነቅ ጉዞ ስታደርግ የነበረችው ኢትዮጵያ ደግሞ በማጣሪያው የመጨረሻ ዙር ተሸንፋ ተሰናብታለች። ኤርትራዊው ብስክሌተኛ ቢኒያም ግርማይ የጄንት ዊቨልገም የመጀመሪያው አፍሪካዊ አሸናፊ ሆነ። የ21 ዓመቱ ቢኒያም ግርማይ ትናንት በቤልጅየም በተካሄደው ታዋቂው የጄንት ዊቨልገም የብስክሌት ውድድር በማሸነፍ የመጀመሪያው አፍሪካዊ በመሆን ታሪክ ሰርቷል። 249 ኪሎ ሜትር የሚሆነውን የአንድ ቀን ውድድር በመርታት በታሪኩ ትልቁን ድል ያስመዘገበው ቢኒያም ውድድሩ ሊጠናቀቅ 24 ኪሎ ሜትር ሲቀረው ወደፊት ወጥተው እስከ መጨረሻው ከፊት ሲመሩ ከነበሩ 4 ብስክሌተኞች መካከል አንዱ ነበር። በስተመጨረሻም ውድድሩ ሊጠናቀቅ 250 ሜትር ሲቀረው ከኋላ አፈትልኮ በመውጣት ብርቱን ፉክክር በአንደኝነት ማጠናቀቅ ችሏል። ቢኒያም ውድድሩን ለማጠናቀቅ 5 ሰዓት ከ37 ደቂቃ ከ57 ሰከንድ ፈጅቶበታል። ይህን ውድድር በማሸነፍ ለአፍሪካ ታሪክ የሰራው ቢኒያም ከድሉ በኋላ በሰጠው አስተያየት ውጤቱ የማይታመንና ያልጠበቀው መሆኑን ገልጾ እዚህ የመጣሁት ባለቀ ደቂቃ ሲሆን በብስክሌት ውድድር ታሪክ ሰርቻለሁ ብሏል። ለአፍሪካ ብስክሌትና ለመላው አፍሪካውያን ብስክሌተኞች እንኳን ደስ አላችሁ ሲልም ደስታውን ገልጿል። በውድድሩ ከቢኒያም ጋር ተናንቆ የገባው ፈረንሳዊው ክሪስቶፈር ላፖርቴ ለጥቂት ተቀድሞ ሁለተኛ ሲወጣ፣ የቤልጅየሙ ድሪስ ቫንጌስቴል የሀገሩን ልጅ ጃስፐር ስቱይቨንን አስከትሎ በመግባት ውድድሩን በሶስተኝነት አጠናቋል። በሴቶቹ ምድብ ጣሊያናዊቷ የዓለም ሻምፒዮን ኤልሳ ባልሳሞ በአንደኝነት ስታሸንፍ፣ ኔዘርላንዳዊቷ ማሪያን ቮስ እና ሌላኛዋ ጣሊያናዊት ማሪያ ጁሊያ ተከታዮቹን ደረጃዎች ይዘው ጨርሰዋል። በመጨረሻም ጣሊያን በሰሜን መቄዶንያ ተሸንፋ ከዓለም ዋንጫ ውጪ ሆነች። ለኳታሩ የዓለም ዋንጫ የሚደረጉ የጥሎ ማለፍ ጨዋታዎች በተለያዩ አህጉራት የቀጠሉ ሲሆን በእግር ኳሱ ስማቸው በቀዳሚነት ከሚነሳ ሀገራት መካከል አንዷ የሆነችው ጣሊያን ባልተገመተ መልኩ በሰሜን መቄዶንያ ተሸንፋ ከዓለም ዋንጫ ተሳትፎ ውጪ ሆናለች። የማይታመነው ሽንፈት ሐሙስ ዕለት በዚያው በጣሊያን ፓሌርሞ ነው የተከሰተው። 32 አስደናቂ ለግብ የቀረቡ ኳሶችን የሞከረችው ጣሊያን አራት ሙከራ ብቻ ባደረገችው ሰሜን መቄዶንያ መሸነፍ ግድ ሆኖባታል። አሌክሳንደር ትራችኮቭስኪ በመጨረሻው ሰዓት ያስቆጠራት የጨዋታው ብቸኛ ጎል ከ9 ወራት በፊት የአውሮፓ ዋንጫን ያነሳችውን ጣሊያንን ከኳታር አስቀርታለች። የብሔራዊ ቡድኑ አንጋፋ ተጫዋች ጆርጂዮ ቼሊኒ ራሱን ጨምሮ የቡድን አጋሮቹን ተበላሽተናል፣ ደግሞም ተሰባብረናል ሲል ስሜቱን ገልጿል። አሁን ስለ ሽንፈታችን ማውራት ከባድ ነው፣ ትልቅ ጉድጓድ ሆኖ ይቀራል ሲልም አክሏል። በ2018ቱ የሩሲያ የዓለም ዋንጫም ያልተሳተፈችው ጣሊያን በዚህም እንደ ጎርጎሮሳውያኑ ከ1958 ወዲህ ለመጀመሪያ ጊዜ ከትልቁ የእግር ኳስ ውድድር መድረክ ለመራቅ ተገዳለች። ለአራት ጊዜ የዓለም ሻምፒዮና መሆን የቻለችው ጣሊያን አሁን ደግሞ ለሁለተኛ ተከታታይ ጊዜ ከመድረኩ መራቅ ግድ ሆኖባታል። ባለፈው ሐምሌ ወር በተካሄደው ዩሮ 2020 ሀገራቸውን ለድል ያበቁት የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ በዓለም ዋንጫ የምድብ ማጣሪያ የበላይነቱን ለስዊዘርላንድ አሳልፈው መስጠታቸው አሁን ዋጋ አስከፍሏቸዋል። ማንቺኒ በሰጡት አስተያየት በዚህ ክረምት ታላቅ ደስታን አጣጥም ያለው፣ ዛሬ ደግሞ ትልቁ ተስፋ አስቆራጭ ቀን ነው ብለዋል። ከዓለም 67ኛ ደረጃ ላይ የምትገኘው ሰሜን መቄዶንያ ከጣሊያን በ61 ደረጃዎች ታንሳለች። ሀገሪቱ ወደ ዓለም ዋንጫው ለማለፍ ቱርክን 3-1 ካሸነፈችው ፖርቹጋል ጋር የጥሎ ማለፍ የፍጻሜ ጨዋታዋን በነገው ዕለት ታደርጋለች። በሌላ ጨዋታ ደግሞ ቼክ ሪፐብሊክን ያሸነፈችው ስዊድን ሩሲያ በመታገዷ ምክንያት በቀጥታ ለፍጻሜው የጥሎ ማለፍ ጨዋታ ካለፈችው ከፖላንድ ጋር ትገናኛለች። ሌላዋ በኳታር አውሮፓን የመወከል እድል ያላት ዌልስ ደግሞ የጥሎ ማለፍ ጨዋታቸው የተራዘመውን የስኮትላንድና ዩክሬን አሸናፊ ለመቅጠም በመጠባበቅ ላይ ናት። ከሰሜን አሜሪካ ደግሞ ካናዳ ከ36 ዓመታት በኋላ ለመጀመሪያ ጊዜ ለኳታሩ የዓለም ዋንጫ ማለፏን ስታረጋግጥ ዩናይትድ ስቴትስና ሜክሲኮ ለማለፍ ከጫፍ ደርሰዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮች ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ የቀድሞ የናይሮቢ ገዢ የነበሩት ማይክ ሶንኮ ጉቦንና መጠቃቀምን ጨምሮ በሙስና ውስጥ በነበራቸው ጉልህ ተሳትፎ ተጠያቂ አድርጋ በጥፋተኝነት ፈርጃቸዋለች። የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ ሶንኮ ያልተገባ ጥቅም ለማግኘት ሲሉ ለወዳጆቻቸው የመንግስት ኮንትራክት አሳልፈው ሰጥተዋል ብለዋል። ይህ ድርጊታቸው የህግ የበላይነትና የኬንያ ህዝብ በአገሪቱ የዲሞክራቲክና ህዝባዊ ተቋማት ላይ ያለውን አመኔታ የጣሰ ነው ብለዋል። የሶንኮ የቅርብ ቤተሰቦች ባለቤታቸውን ፕራይሞር ሙቪናንና ልጃቸው ሳንኮን ጨምሮ ተጠያቂ አድርጓቸዋል። ስለሆነም ውሳኔው በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውጭ ኦፕሬሽንና ተዛማች ፕሮግራሞችና ጥቅማ ጥቅሞች ድንጋጌ 7031 እዝባር ሲ መሰረት ሶንኮና የቅርብ ቤተሰባቸው ወደ ዩናይትድ ስቴትስ መግባት የማይችሉ አድርጓቸዋል። በቅርቡ የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብቶች ሪፖርት እንዳመለከተው በኬንያ በሁሉም የመንግስት እርከኖች ሙስና ትልቁ ጥፋት ሆኗል። ማይክ ሶንኮ እንደ አውሮፓ አቆጣጠር በ2019 በተለያዩ የሙስና ወንጀሎች የተከሰሱ ሲሆን እንደ አውሮፓ አቆጣጠር በ2020 ከናይሮቢ ገዥነታቸው በፈጸሙት ከባድ የሥነ ምግባር ጉድለትና ስልጣናቸውን አላግባብ በመጠቀም ከኃላፊነታቸው እንዲነሱ ተደርገዋል። እስካሁን ገና ለፍርድ አልቀረቡም። እንደ ዓለም አቀፉ የግልጽነት ተቋም ትራንስፓረንሲ ኢንተርናሽናል ኬንያ ከ180 አገሮች በሙስና 128ኛ ደረጃ ላይ ትገኛለች። ሙሰኞችን ለፍርድ የማቅረብ ሂደቱ አዝጋሚ መሆንና በፍርድ ቤቶች የሚታየው መጓተት ኬንያውያንን አሁንም ተስፋ እንዳስቆረጣቸው ነው። ፕሬዚደንት ጆ ባይደን ሙስናን መቋቋም የዩናይትድ ስቴትስ የውጭ ፖሊሲ መሰረታዊ አካል ሆኖ እንዲካተት አድርገዋል። ዋይት ሀውስ ባወጣው መግለጫ ሙስና የህዝብን እምነት የመንግስት መንግስትን ለዜጎች አንዳች ነገር የማድረግ አቅም የሚበላና ማህበረሰብን ከውስጥ የሚፈጅ ካንሰር ነው ብሎታል። መግለጫው አያይዞ የማህበራዊ ፖለቲካዊና ኢኮኖሚያዊ መዛባትን ፈጥሮ ማህበረሰብን ጽንፍ ለጽንፍ ይከፋፍላል፣ የንግድ አውድን ዝቅ ያደርጋል፣ የምጣኔ ሀብት እድሎችን በመዝጋት ግጭትን ያባብሳል፣ በመንግስት ላይ እምነት ያሳጣል ብሏል። እነዚያ ስልጣንን ለግል ጥቅማቸው የሚያውሉ ሰዎች የቁስ ሀብትን ብቻ ሳይሆን የሚሰርቁት የሰውን ክብርና ደህንነትም ይነጥቃሉ ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የቀድሞ የናይሮቢ ገዢ ማይክ ሶንኮና የቅርብ ቤተሰቦቻቸው መፈረጅ ዩናይትድ ስቴትስ በኬንያ ሙስናን ለመዋጋት፣ የህግ የበላይነት ለማስፈንና የዲሞክራሲ ተቋማትን ለማጠንከር የገባቸውን ቃል ተፈጻሚነትና ቁርጠኝነት ያረጋግጣል። በዚች ክልልም ሆነ በመላው ዓለም ያሉ ሙሰኞች ተጠያቂነት እንዲኖር ለማድረግ ያለንን ሁሉ አቅም እንጠቀማለን ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።